ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል
አንደኛ ጥሩ ስነ ምግባር ይዘን እንድናድግ አድርጎናል። ሁለተኛ በትምህርትም እንድንጠናክር ያደርገናል። በቃ በሁሉም ነገር
ከአንጋፋው የድሬዳዋ የሰርከስ ቡድን ወጣት አባላት መካከል የአንዷን አስተያየት ነው የሰማ ነው። አድናቆትን ያሰረፈው የሰርከስ ቡድን ለወጣቶች ስነ ምግባርን እያስተማረ ታታሪነትን ተስፋንም እየሰጠ ይገኛል። እሱን የተመለከተ ዘገባ በምሽቱ ይቀርባል። ይህንና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁን ስለምትቆዩ አስቀድመን በእጅጉ እናመሰግናለን። ወደ ቀዳሚ መሰናዶ እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀዳሚው ዝግጅት ስንሻገር በሕገ ወጥ መንገድ ስደትን የሚመርጡ ቁጥራቸው የበዛ ወጣቶች እስከ ሞት ለሚያደርሱ የከፋ መከራዎች ይጋለጣሉ። ይህን ለማስቀረት ይረዳል በሚል ወጣቶች ከመሰደዳቸው በፊት ባንክሮ እንዲያስቡበት እንዲያደርግ ከታቀዱ ዘመቻዎች መካከል አንዱ ሌላ አማራጭ አለ ይሰኛል። ወጣቶች ለመሰደድ ከወሰኑም ሕጋዊ አማራጮች እንዲመርጡ የሚረዱ ምክረ ሀሳቦች በዘመቻው ተካተዋል። ከዘመቻው አስተባባሪ የዓለም ስራ ድርጅት የኢትዮጵያ ቅርንጫፍ ዋና የቴክኒክ አማካሪ አይዳ አወል ጋር ከዚህ ቀደም ያደረግነውን ቃለ ምልልስ በድጋሚ እናስደምጣለን። አይዳ የዘመቻውን ግብ አስቀድመው ያስረዳሉ።
ያው እንደሚታወቀው ብዙ ወጣቶች ወደ ተለያየ ሀገራት እየፈለሱ ያለበት ሁኔታ አለ ኢትዮጵያ ላይ። አንዳንዴ ግራና ቀኝም ሳናይ አንድ መንገድ ብቻ የሚያዋጣን መንገድ ስደት ነው እያለን ወይ ወደ ውጭ መፍለስ ነው እያለን እያሰብን የመጣንበትን ባህል ይታያል ባለፉት 5-10 ዓመታት። ለዚህ ሌላ አማራጭ አለ የሚለው ካምፔን ወደ ግራና ወደ ቀኝ አይቶ ወጣቶቹ የሚያዋጣን ወይ የሚሻለን መንገድ ይሄ ነው ብለው እንዲሄዱ ነው። በውጭ ሀገር ላይ የተሻለ ሁኔታ አለ የሚለውን አስተሳሰብ እንደምናየው ብዙ አደጋ ደርሶባቸው ብዙ ችግር ደርሶባቸው የሚመለሱም ወገኖቻችን ስላሉ አድቫንቴጁና ዲስአድቫንቴጁን በደንብ አይተው መሄድም ካለባቸው ደግሞ በህጋዊ መንገድ እንዲሰደዱ ነው። ለዚህ ካምፔኑ አንደኛ ምርጫችሁን ነው ወደ ግራ ወደ ቀኝ። እዚህ ሀገር ላይ ሰርቶ የሚቀየር ብዙ ወጣቶች አሉ እንደምታውቀው። እሱንም አማራጭ እና የሚያዋጣችሁን መንገድ ውሰዱ ነው። ወደ ውጭ መሄዱን ከሆነ ምርጫው ወጣቱ መብቱ ነው። ግን ይሄ ደግሞ ህገ ወጡ ትታችሁ የህጋዊው አማራጭ ተጠቀሙ ነው። ተመላሾችም እንደዚሁ መጥተው ብዙ ጊዜ የመመላለስ ባህሪ ያለ እንደምታውቀው ይመጡና ተመልሰው ደግሞ እንደገና ወደ ስደት ይሄዳሉ። ኢቨን ዶ ምንም ሳይዙ ቢመጡ ከተመለሱ በኋላ እዚህ የሰሩ ልጆች ደግሞ ብዙ በጣም ሰክሰስፉል የሆኑም ስላሉ እዚህ ሀገርም ደግሞ ሰርቶ መቀየር ኦፕሽን ነው። ለዚህ እሱንም አማራጭ ህይወት ነው ዋና አላማው የካምፔኑ።
ይህንን ዘመቻ ለመዘርጋት ከማሰባችሁ በፊት ወጣቶች ቀድሞውኑ ወደ ስደት ከስደቱም ደግሞ ህገ ወጥ አዘዋዋሪዎችን የሚመርጡበትን ምክንያት የተገነዘባችሁ ይመስለኛል። የተለያዩ ጥናቶቻችሁ ውስጥ የተወሰኑ ምክንያቶችን አጠር አድርገን ማስታወስ እንችል ይሆን? ለምንድን ነው ሰዎች በዛ ውስጥ ለማለፍ የሚፈልጉት?
ባረግነው ጥናቶች የሚያሳየን ምንድን ነው? አንድ ህጋዊና ህገ ወጡ የትኛው ነው የሚለው ለይቶ ማያውቅ ብዙ ዜጎች ስፔሻሊ ወጣቶች አሉ። አንድ ተሞክሮ ካታር ላይ ነው መሰለኝ እስር ቤት ሄደን የኛን ዜጎች ለማየት አንዱ ልጅ በቃ በጣም ፎርስፉሊ ነው የተከራከረን። ለምን ታሰርኩ? እኔ ህጋዊ ነኝ። ለምትል በኤርፖርት ብቻ ስለወጣ ማለት ነው። ብዙ ሰው ቲኬትና ፓስፖርት ይዞ ሲወጣ ራሱን እንደ ህጋዊ አድርጎ ነው የሚያየው። ግን ህጋዊ ብዙ የሚያስፈልጉት ፕሮሰሶች አሉ እንደምታውቀው። በኢትዮጵያ ብቻ ህጋዊ ሳይሆን በተቀባይ ሀገርም ህጋዊ ለመሆን ማለት ነው። የሁለቱንም ሀገር ህግ ጠብቀን ስንሄድ ነው። ህገ ወጥ ደላሎችም አይ ህጋዊ ነው የሚሉ ብዙ አሉ። ኢቨን ዶ ላይሰንስ የላቸውም፣ በህጋዊ መንገድ አይደለም የሚወስዱት። ለዚህ እንደዚህ አይነት ኢንፎርሜሽን ስለሚሰጧቸው አንድ የማሳሳትና ትክክለኛ ኢንፎርሜሽን አለመኖር አንዱ ቻለንጅ ነው። ሁለተኛ ደግሞ ብዙ ጊዜ ህገወጥ ደላሎች ኮሚኒቲ ውስጥ ነው ያሉት። ጎረቤታችን ናቸው፣ ዘመዶቻችን ናቸው፣ የምናውቃቸው ሰዎች ናቸው። ለዚህ ውጭ ሄደሽ ላይፍሽ ይቀየራል ወይ ላይፍህ ይቀየራል፣ እንዲህ አይነት ደሞዝ ታገኛለህ፣ ማይሆን ነገር ሲሉን የማመን ባህላችን ሀይ ነው አለ ከምጣኔ። እኔ አሁን አታውቀኝ ሰው ሆኜ ከምነግርህ የሚያውቅ ሰው ሲነግርህ የመስማትና የማመን እድላለን አለ። እዛው ኮሚኒቲ ውስጥ ያሉ ስለሆኑ ብዙ ጊዜ ደላሎቹ፣ ህገወጥ ደላሎቹ ቶሎ አሳምነው ልጆቹን ሀሳብ አስቀይረው የመውሰድ ባህሪ አለ። ሶስተኛ ደግሞ አንዳንዴ የህጋዊው መንገድ ትንሽ ፕሮሰሱ እኛ ባረግነው ጥናት አሁን ስናይ እንጂ ኢንተርምስ ኦፍ ዋጋ ካየኸው የሚረክሰው የህጋዊው ሰው ማያውቀው። ህጋዊው መንገድ ለአነስተኛ ስራ ቢሄዱ ወይ ለቤት ስራ ደመስፖርት ላይ ለሚሰማሩ ክፍያ በህጉ መሰረት ክልክል ነው። ለዚህ በህጋዊ መንገድ ስትሄዱ የሚከፈለው ብር ያነሰ ነው። ግን አንዳንዴ የሚወስደው ጊዜ ትንሽ ጊዜ ይፈጃል። አንድ ያው ፕሮሰሶች ተከትለን ነው የጤናው ምርመራ አለ፣ የፖሊስ ጋር እንትን ከወንጀል ነጻ መሆን አለ፣ የተለያዩ ፕሮሰሶች ያው በተቀባይ ሀገርና በላኪ ሀገር ያለው ስምምነትን ፕሮሰስ ፎሎ ስለሚያደርግ ትንሽ ጊዜ መውሰድ ባህሪ ያለው። የአሁን ጊዜ ወጣት ደግሞ ያው ቶሎ ወደ ስራ ለመግባት ፍላጎት ስላላቸው አንዳንዴ ህገ ወጡ ደግሞ ምንም ፕሮሰስ የለውም። አንዱ ብርህን ከከፈልክ መውሰድ ነው። አንዱም እሱ ነው ምክንያቱ ይጀርብ ብዬ ማነሳው ሶስቱ ነው።
እንግዲህ ከዚህ ዘመቻ በፊት በቴክኖሎጂ እየታገዛችሁ ወደ ስደት ለመውጣት ሀሳብ ላላቸውም ሆነ ለተመላሾች የሚበጁ መረጃዎችን ለመስጠት ጥረት ታደርጋላችሁ። ቀደም ባለው ጊዜ ስራ፣ አሁን ላይ ደግሞ የጉዞ ስንቅ የተባሉ በስልክ ላይ መተግበሪያዎች እንዲገነቡ ድጋፍ አድርጋችኋል። ከመተግበሪያዎቹ ተጠቃሚዎች ያገኛችሁት ምላሽ ምን ይመስላል? ወጣቶችስ እነዚህን መተግበሪያዎች፣ እነዚህን የመረጃ አማራጮች በምን መልኩ እየተጠቀሙ ይገኛሉ?
የጉዞ ስንቅ ያው መልዕክቱ እንደሚያስተላልፈው ስንቅ ነው። የጉዞ ስንቅ አላማው ወይም አሁንም ለወጣቶች እየተጠቀመበት ያለበት ሁኔታ ምንድን ነው? ከመሄድህ በፊት ምንድን ነው ኤግዛክትሊ ፕሮሰሱ? ለምትል እኔ ብነግርህ ወይ ሌላ ሰው ቢነግርህ ትክክል ያልሆነ መረጃ ባለማወቅ፣ በክፋት ብቻ ሳይሆን ባለማወቅም እናሳስታለን ሰው አይደል? አንዳንዴ እዛ ላይ ግን ባለው ህግና መሰረት በእጃቸው አክሰሰብሊቲ ሁሌ የለም ስማርትፎን ግን ባለበት ሁኔታ አዲስ ወጣቶች የሚፈልጉትን ኢንፎርሜሽን ከመሰደራቸው በፊት ምን ፕሮሰስ ፎሎ ማድረግ እንዳለባቸው፣ ምን አይነት መንገድ መሄድ እንዳለባቸው፣ መንገድ ላይ ምን እንደሚጠብቃቸው ኤርፖርት ላይ አምሹር ሁላችንም ያጋጠመናል። ብዙ ጊዜ ድንግርግር ማለት ለስራ የሚፈልሱ ዜጎቻችን ከሩራል ኤሪያ ወይ ደግሞ ከገጠር አካባቢ የሚመጡ ናቸው እና ኤርፖርት ላይ ገብቶ ትንሽ ግራ ማጋባትም ስላለ አሁን ስልኳን ወይ ስልኩን ከያዘ በቃ እንዳሉ ኦንላይን ቼክ ማድረግ ይችላሉ። እስካሁን በሰማ ነው በጣም ፖዚቲቭሊ ነው እየተወሰደ ያለው የጉዞ ስንቅ። ከመሰደድ በፊትም ከተሰደዱ በኋላም እዛም አረብ ሀገር ላይ ካየኸው ብዙ ኢንፎርሜሽን የአረብ ሀገር ላይ ያለው ሁኔታ ኢቨን ኢንኬዝ አሁን አንድ አደጋ ቢደርስባቸው ማንን ኮንታክት ማድረግ አለባቸው ምናምን እሱ ሁሉ ኢንፎርሜሽን አለበት። ለዚህ በጣም ጠቃሚ እንደሆነ ነው እስካሁን ባገኘነው መረጃ።
በመጨረሻ እንድናነሳው የፈለግኩት አንድ ጉዳይ ከስደት ተመላሽ ለሆኑ ዜጎች የምትሰጡት የስልጠና መርሃ ግብር አለ። ይሄ መርሃ ግብር ከምን ደረሰ? ወጣቶች ህልማቸውን በሀገራቸው ማሳካት እንዲችሉ በማሳመን ረገድስ ምን ያህል ተሳክቶላቸዋል?
እንደኔ በጣም ተሳክቶልናል እላለሁ። ቻለንጁ ሪሶርስ እና እንደምታየው የሚመለሰው ዜጋ ቁጥር በጣም ብዙ ነው። እኛ ልንደርስ የተቻልነው ቁጥር አነስተኛ ነው ኮምፕሬስ ታደረገው እንጂ ብዙ ተመላሾች እንግዲህ በእኛ ኤክስፒሪየንስ ምናየው ኦፖርቹኒቲውን ካገኙ መሄድ አይፈልጉም። እውነት እንነጋገር ከሆነ በተለይ ደርሶ የመጡ ልጆች ተመላሾች ኦፖርቹኒቲ ሳይኖር ሲቀር ነው ያ ወደ ውጭ የሀገሩ የሚያዘነብሩት። ምን አማራጭ አለ? ቤተሰብ ማስተዳደር አለ፣ ኃላፊነት አለ፣ የራሳቸውን ህይወት መቀየር ይፈልጋሉ። ኦፍኮርስ አሁን እኛ የክህሎት ስልጠና እንሰጣለን። ሳይኮሶሻል ስፖርት ካስፈለገ ይሰጣል። የብድር አገልግሎት ይሰጣል። ይሄን ካረግም በኋላ እውነት ለመናገር ተመልሶ የሚሰደድ ተመላሽ በጣም ጥቂት ነው። በጣም በጣም አናሳ የሆነ ቁጥር ነው። በብዛት እዚሁ ደስ ብሏቸው ህይወታቸውን ቀይረው ግን ትሬኒንግ ላይ ምንድነው ላይፍ ስኪል እንጨምራለን ለምትል አንዳንዴ ሲመጡ ያ ትንሽ ዲሞቲቬትድ ሆነው ተስፋ ቆርጦ ምናምን ስለሆነ እንደሚችሉ በራሳቸው መቀየር እንደሚችሉ ኤኒታይም እኔ ደስ ይለኛል አሬንጅም ልናደርግልህ እንችላለን። እንዴት ኢንካሬጅ እንደሚሆኑ ስልጠና ከወሰዱ በኋላ እርግጠኛ ነኝ ነው የሚሉ ሰክሰስፉል እንደምንሆን እዚሁ ሀገር ላይ የሚያስደስት ውጤት ነው እያገኘን ያለ ነው። ተመላሾች ላይ በምናደርገው ስራ ወደ ስራ ይገባሉ፣ ራሳቸውን ንግድ ይከፍታሉ። ወደ ስራ መግባት ፍላጎት ያላቸውን ሊንክ እናደርጋቸዋለን ከኤምፕሎየር ጋር ከአሰሪዎች ጋር። ግን ማጆሪቲው ያው የራሱን ስራ ነው መክፈት የሚፈልገው ሰልፍ ኤምፕሎይመንት ላይ። ለዚህ የብድር አገልግሎት ወይ ደግሞ አንዳንዴ ኢንካይንድ ሰፖርት የሚያስፈልጋቸውን እቃ እንገዛላቸው እና ወደ ስራ የሚገቡበት ሁኔታ ነው ያለው። በእውነቱ አስደሳች ነው። ግን ቅድም እንዳልኩት በየቀኑ ከሚመጡት ቁጥር ጋር ስታስተያየው የእኛ ቁጥር አናሳ ነው ስለማስብ ነው። ስፔሻሊ ወደ ሌበር ማርኬት ለማስገባት በጣም ብዙ አስፈላጊ ስለሆነ እንጂ ሰክሰስፉል ነው።
እጅግ በጣም አመሰግናለሁ ወይዘሮ አይዳ አውል። በዓለም የስራ ድርጅት የተሻለ ቀጠናዊ ስደት አስተዳደር መርሃ ግብር ወደሚለው ወደ አማርኛ ለመመለስ ሞክረናል። በዛ ውስጥ የዋና የቴክኒክ አማካሪ ነሽ። ለነበረን ቆይታ በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ ሀብታሙ።
ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ በተቋሙ የአስተዳደር ፍርድ ቤት የግማሽ ጊዜ ዳኛ ሆኖ እንዲያገለግሉ የኢትዮጵያ ፌዴራላዊ ጠቅላይ ፍርድ ቤት ምክትል ፕሬዚደንት የሆኑትን ዳኛ ሰለሞን አረዳን ከሰሞኑ ሹመዋቸዋል። ከዓመታት በላይ ዳኝነት ልምድ ያላቸው ዳኛ ሰለሞን ሹመቱን ያገኙት ከ170 ሀገራት ከተወዳደሩ 380 አመልካቾች መካከል ተመርጠው ሲሆን ለሚቀጥሉት 7 ዓመታት በዓለም አቀፉ ተቋም ሰራተኞች የሚፈጸሙ ወንጀሎችን እንዲሁም የመብት ጥሰቶችን ይዳኛሉ ተብሎ ይጠበቃል። ስመኝሽ የቆየ ዳኛ ሰለሞንን አነጋግራቸዋለች።
የብዙዎች ጥያቄ መስሎ የሚሰማኝ የግማሽ ጊዜ ዳኛ ምን ማለት ነው የሚለው ይመስለኛል። እና እስቲ በሱን ጀምር።
የተባበሩት መንግስታት ድርጅት በእንግሊዝኛው አጠራር ዩኤን ዲስፒት ትራይቡናል በሚባለው አንቺ እንዳልሹ የተባበሩት መንግስታት ድርጅት የአስተዳደር ፍርድ ቤት ማለት እንችላለን በአማርኛ። ምክንያቱም የውስጥ የአስተዳደር ጉዳዮችን የሚመለከት ፍርድ ቤት እንደመሆኑ መጠን ይሄ ትራይቡናል ወደ 9 ዳኞች አሉት። ከ9 ዳኞች ውስጥ 3 በሙሉ ጊዜያቸው እዛ ጋር የሚሰሩ ፉል ታይም ጃጅስ ይባላሉ። 6 ደግሞ የግማሽ ጊዜ ዳኞች ወይም ሀፍ ታይም ጃጅስ ይባላሉ። የዚህ የግማሽ ጊዜ ዳኞች የሚባሉት ደግሞ በሙሉ ጊዜ እነዚህ ቦታዎች ላይ መሄድ መቀመጥ አያስፈልጋቸውም። እንደ ስራው ፍሰትና እንደ ስራው ብዛት በአመት ከሁለት ወር እስከ 6 ወር ማክሲመም ስራ ላይ ሊሰማሩ የሚችሉ 6 ወር ነው። በአንድ አመት ጊዜ ውስጥ ችሎቱ በሚገኝበት ቦታ ላይ ናይሮቢ፣ ጄኔቫ እና ኒውዮርክ እየሄዱ ችሎቱ የሚያስችሉበት ቦታ ላይ ሄደው በዳኝነት ተሰይሞ የሚሰሩ ሰዎች ናቸው። እንግዲህ 6 ዳኞች።
የመጀመሪያው ኢትዮጵያዊ ኖት ካልተሳሳትኩኝ እና ከተወዳዳሪዎች መካከል ነው ተመርጠው ይህን ሹመት የተቀበሉት። ከሌሎች ተወዳዳሪዎች የተሻለ እርስዎን ብቁ ያደረጉት ነገር ምንድን ነው?
ወደ 380 አመልካቾች ናቸው ያመለከቱት ከሁሉም አህጉሮች፣ ከአፍሪካም፣ ከሰሜን አሜሪካም፣ ከላቲን አሜሪካም፣ ከምዕራብ አውሮፓም፣ ምስራቅ አውሮፓም፣ ከኤሽያ ፓስፊክም፣ ከአውስትሬሊያም፣ ከሁሉም አህጉሮች። ኢንተርናል ጀስቲስ ካውንስሉ ይህን መረጣ ሲያደርግ በሪፖርቱ ላይ እንዳመለከተው የትምህርት ዝግጅታችንን፣ የስራ ልምዶቻችን በአገር ውስጥም ሆነ በዓለም አቀፍ ደረጃ ያሉ የስራ ልምዶቻችን እንዲሁም የጽሁፍ ፈተናዎቻችንን፣ ኢንተርቪው፣ ከኢንተርቪውም አልፎ ደግሞ በእያንዳንዱ ሀገር ላይ ስለ እጩ ተወዳዳሪዎቹ ዲው ዲሊጀንስ ሰርቻለሁ ነው የሚለው ሪፖርቱ። ዲው ዲሊጀንስ ሰርቻለሁ፣ ለምሳሌ እያንዳንዱ ሀገር ተወዳዳሪዎቹ በሚገኙበት የሊጋል ኮሚኒቲ፣ የጠበቆች ማህበር ስለ ሙያ ብቃታችን፣ ስለ ስነ ምግባራችን፣ ስላለን ሪፑቴሽን፣ ስላለን መልካም ስምና ስነ ምግባር፣ እነዚህ ነገሮችን ጠይቀን አጣይቀን ቴስቲሞኒዎቹን ሁሉ ማስረጃዎቹን አሰባስበናል ነው የሚሉት። ለጠቅላላ ጉባኤ የቀረም ነው በግማሽ ጊዜ ዳኛ ላይ እኔና የአውስትሬሊያ የጠቅላይ ፍርድ ቤት ዳኛ ነች። ሴት ዳኛ ናቸው። ሲኒየር ዳኛ ናቸው። በዳኝነት ለረጅም ጊዜ ያገለገሉ ናቸው። በድምፅ በመስጠት ሂደትም እንግዲህ ድምፅ ሲሰጥ እኔ ወደ 97 ሀገሮች ለእኔ ነው ድምፅ የሰጡት። ወደ 90 ሀገሮች ደግሞ ለአውስትሬሊያው እጩ ነው ድምፅ የሰጡት። ወደ 3 ሀገሮች ደግሞ ድምፅ ተአቅቦን ያደረጉት። በዚህ መሰረት ነው እንግዲህ እኔ አብላጫውን ድምፅ አግኝቼ ሹመቴ ሊጸድቅልኝ የቻለው ማለት ነው።
በአስተዳደር ስራ ውስጥ ከሚነሱ ወንጀሎች በተለይ በአፍሪካ ውስጥ በተደጋጋሚ ጥያቄ የሚነሳበት በሰላም አስከባሪ ኃይሎች የሚፈጸሙ የጾታ ጥቃቶች አንዱ ነው እና ብዙ ጊዜ ያለመከሰስ መብትን ተጠቅመው ለፍርድ አይቀርቡም የሚል ቅሬታዎች ብዙ ጊዜ ይነሳሉ እና አሁን በዚህ በዳኝነት ወንበር ላይ ሲቀመጡ ይህን ጉዳይ እንዴት ይመለከቱታል?
የተባበሩት መንግስታት ድርጅት ባይዘወይ በዓለም ላይ ከ100,000 በላይ ሰራተኞች አሉት። ቅድም እንዳልነው እነዚህ ሰራተኞች ሁሉ መብቶች፣ ጥቅሞች፣ ግዴታዎች አሏቸው። ግዴታዎችን ያልተወጡ ሰዎች ይኖራሉ። መብቶቻቸው የሚጣስባቸው ይኖራሉ። የሚወሰኑ አስተዳደራዊ ውሳኔዎች ቅድም እንዳልነው አቢዞች፣ ጥቃቶችን የሚያደርሱ ህግን የሚጥሱ ሁኔታዎች ሊፈጸሙ ይችላሉ። እነዚህ ነገሮችን ሁሉ እንግዲህ ትራይቡናሉ ጁሪስዲክሽን አለው። እነዚህ ነገሮችን ኢንተርቴን አድርጎ ተቀብሎ የመወሰን ነገሮችን ስልጣኖች አሉት። ለዚህም ተጠያቂነትና ትራንስፓረንት የሆነ አካሄድን ለመከተል ነው እንግዲህ የተባበሩት መንግስታት ድርጅትም ይህንን ትራይቡናል ያደራጀው።
በምን አይነት ኃላፊነት የሚሰሩ ናቸው? ያለመከሰስ መብት አላቸው? ይሄ መብት የሚነሳ ውስጥ በምን አይነት ሁኔታ ነው?
ያለመከሰስ መብት በዋናነት ማንኛውም የተባበሩት መንግስታት ድርጅት ሰራተኞች ደረጃ አለው። ኦፊሻልስ ተብሎ የሚደረጉ አሉ። ለኦፊሻሎች የሚሰጥ ያለመከሰስ መብት ኢሚኒቲ አለ። ከኦፊሻሎችም አልፎ ደግሞ ኢምፕሎይስ ኦፍ ዩናይትድ ኔሽን የሚባሉ አሉ። እነሱም ያለመከሰስ መብት አላቸው። ያለመከሰስ መብቶቹ እንግዲህ ምንድን ነው? ለሰራተኞቹ ጥበቃ የሚደረገው በማንና በሚስራዎቻቸው በሚሰሩበት ሀገሮች የህግ ስርዓት ውስጥ የሚገቡ ከሆነ ላልተፈለገ ጥቃት ይደርስባቸዋል፣ ጉዳት ሊደርስባቸው ይችላል ከሚለው አንጻር ነው እንግዲህ የተባበሩት መንግስታት ድርጅት ህጎችና መርሆች ለሰራተኞቹም ሆነ ከተባበሩት መንግስታት ድርጅት ኦፊሻሎች ያለመከሰስ መብት ወይም ኢሚኒቲ የሚባለው የሚሰጣቸው ማለት ነው እንጂ ከህግ ወይም ከተጠያቂነት እንዲድኑ ታሳቢ ተደርጎ አይደለም። ስራዎቻቸውን በተሰጣቸው ኃላፊነት በአግባቡ ማከናወን እንዲያስችላቸው ተብሎ ነው ኢሚኒቲ የሚሰጣቸው። ነገር ግን ኢሚኒቲ በዛ መልኩ ቢሰጣቸው ደግሞ በሌላ መልኩ ደግሞ የራሱን የሆነ የዳኝነት አካል ደግሞ አደራጅቶ ደግሞ ኢሚኒቲ በሌላ አካል የአቢዞች የመብት ጥሰቶችን የህግ ጥሰቶችን የፈጸሙ አካላት ወይም እነዚህ አይነት ውሳኔዎችን የወሰዱት አካላት ደግሞ አካውንተብል የሚሆኑበትም ስርዓትም ለመዘርጋት ተብሎ ነው እንግዲህ ይሄ ትራይቡናል የተቋቋመው። እና ዞሮ ዞሮ ባላንስ ይደረጋል። በአንድ በኩል ኢሚኒቲ ይሰጣቸዋል። ኢሚኒቲ ደግሞ አብሶሉት ኢሚኒቲ አይደለም። በዚህ ያለመከሰስ ቢኖራቸው፣ በዚህኛው ደግሞ ተጠያቂነትን ለማረጋገጥ ደግሞ ሌሎች ፍሬምወርኮቹ እና ሌሎች አካሄዶች ያላቸው መሆኑን ነው እንግዲህ ያንን ነው የሚያመለክተው።
እንግዲህ እርስዎን ለዚህ ሹመት ብቁ ወዳደረጉት አንደኛው መስፈርት ልመለስ እና ዓለም አቀፍ የደህንነት ስራዎችን ሲሰሩ የመጀመሪያዎት ጊዜዎት አይደለም፣ በሄግም አገልግለዋል እና ዓለም አቀፍ ጉዳዮችን መዳኘት ከሀገር ውስጥ የዳኝነት ስራ ምን የተለየ ጫና ወይም ምን የተለየ እውቀት ደረጃ ይጠይቃል?
እኔ ዓለም አቀፍ ልምድ አለኝ። ሄግ በሚገኘው የፐርማነንት ኮርት ኦፍ አርቢትሬሽን አርቢትሬሽን ስራዎችን እሰራለሁ። በጉዳዮች ላይም ተሰይሜ በዳኝነት የሰራሁባቸው ጊዜዎች አሉ። በተወሰነ ጉዳይ ኢትዮጵያ መንግስት በተከሰሰባቸው ጉዳዮች ላይ አርቢትሬተር ከኢትዮጵያ ሳይድ አርቢትሬተር ሆኜ የተወከልኩበትና የዳኝነት ስራ የሰራሁበትም አለ። የአርቢትሬሽን የገላጋይ ዳኝነት ስራ ማለት ነው። ይሄ ማለት ምንድን ነው? ቅድም እንዳልኩሽ በተለይም ቅድም የጀጅመንት ራይቲንግ ስኪሎች ኢንተርቪዎች ምናምን በሚደረጉበት ጊዜ እዛ አካባቢ ላይ ያካበትኩት ልምድ እዚህ ስክሪኒንግ ሜካኒዝም ውስጥ በማልፉበት ጊዜ ከራሴ ካገኘኋቸው ለምሳሌ አገር ውስጥ የምንጽፋቸው የውሳኔ አጻጻፍ ስርዓቶች አሉ። ዳኝነት ላይ እኔ ኦልሞስት ወደ 20 ዓመት ሰርቻለሁ በኢትዮጵያ ፍርድ ቤቶች፣ በህግ ሙያ ወደ 25 ዓመት ሰርቻለሁ። ነገር ግን አገር ውስጥ ያለው የፍርድ አጻጻፍ ስርዓቶች እና በኢንተርናሽናል ትራይቡናል ያሉት የፍርድ አጻጻፍ ስርዓቶች የተለያዩ ነገሮች ናቸው። እዛ አካባቢ ላይ በተወሰነ መልኩ ልምድ መኖሩ እዚህ አካባቢ ላይ ለሚደረጉት ፈተናዎችና ውድድሮች ላይ በጣም እጅግ አድርጎ አግዞኛል ብዬ ነው የማስበው። እና መረጣውን በሚያከናውኑበት ጊዜ እነዚህ ነገሮች ሁሉ ከግንዛቤ ውስጥ ገብተዋል ብዬ ነው የማስበው።
ጎን ለጎን ደግሞ የጠቅላይ ፍርድ ቤት ምክትል ፕሬዚዳንት ኖት፣ ይሄ ራሱ ትልቅ የስራ ኃላፊነት ነው። ኢትዮጵያ ውስጥ ያለ የፍትህ ስርዓት ራሱን የቻለ ትኩረትን የሚጠይቅ ብዙ ስራ የሚጠይቅ ነው እና ከዚህ ስራዎት ጋር አይሻማቦትም ወይ? በሀገር ውስጥ ላለው የፍትህ ስርዓት ለሚያበረክቱት አስተዋጽኦስ ይሄ ሹመት ምናልባት የሚያመጣው ግብአት ይኖር ይሆን?
ከሁለተኛው ጥያቄ ልጀምርና ይሄ ሹመት ለሀገር ውስጥ ተቋማት ግንባታ አስተዋጽኦ ያደርጋል ብዬ ነው የማስበው። ሹመቱ አንደኛ ኢትዮጵያ እንደ ኢትዮጵያ በዚህ ዓለም አቀፍ የፍትህ መድረክ ውስጥ ተሳታፊ መሆኗ የኢትዮጵያ ውክልና የኢትዮጵያ ፍላጎቶች እዛ እንዲሰማ ያደርጋል። ከውክልና አንጻር ከውካፍ ኢትዮጵያ ደግሞ ከአፍሪካ አልፎ የግሎባል ሳውዙ ውክልና ከፍ ያደርጋል። የነዚህ ኢንትረስቶች እና ድምፆች እዛ አካባቢ እንዲስተናገዱ ያደርጋል። ሁለተኛ ለኢትዮጵያ በጣም ጠቀሜታ የሚሆነው በዚህ አይነት መድረኮች ላይ ስንሳተፍ አዳዲስ እውቀቶችን፣ ስኪሎችን፣ ክህሎቶችን እንማራለን። በተለይ ዓለም አቀፍ ፍትህ አካባቢ ጋር የፍትህ አመራሩ የሚጠቀሙበት ስርዓት ሲስተሞችን፣ አዳዲስ አሰራሮችን የማወቅ እድሉ ይኖረኛል። ያን ደግሞ ተመልሰን ከዛ የማገኛቸውን እውቀቶች ሀገር ውስጥ ለሚደረገው የፍትህ ተቋም የፍርድ ቤት ተቋም ግንባታ አዳዲስ አሰራሮችና እውቀቶችን ለማግኘት በጣም ስለሚጠቅም ለኢትዮጵያ በዛ ደረጃም ሊጠቅም ይችላል። ወደ መጀመሪያው ጥያቄ ስመለስ ጠቅላይ ፍርድ ቤት አሁን እንግዲህ ምክትል ፕሬዚዳንት ሆኜ እየሰራሁ እገኛለሁ። ወደ 4 ዓመት አካባቢ ሰርቻለሁ። በአጠቃላይ አብዛኛውን የሙያ ህይወቴን እኔ በዳኝነት ውስጥ ያሳልፍኩት፣ በሀገር ውስጥም ወደ 20 ዓመት ነው በዳኝነት ስራ የሰራሁት እና አብዛኛው ስራዎቼ ህይወቴ የሙያ ህይወቴ ዳኝነት ስራ ነው ብዬ ማለት እችላለሁ። ለ6 ወር እዛ አካባቢ የሚሄድ ከሆነ እንግዲህ ስመኝ አንዳንድ ጊዜ እውነት ነው ተቋሙ ሊጎዳ ይችላል። እዚህም ስራዎች መሰራት አለባቸው። በተለይ ደግሞ 2 ወር 1 ወር ምናምን ከሆነ ቶለረብል ሊሆን ይችላል። ነገር ግን እስከ 6 ወር ጊዜ ድረስ 5 ወር 6 ወር በየአመቱ ይህን ስራ በመስሮት ደግሞ ሀገር ውስጥ ያለውን ስራ ደግሞ በተደራቢነት መስራቱ እጅግ በጣም አስቸጋሪ ሊሆን ይችላል። ይህ እንግዲህ በሂደት የምናየው ነገር ነው። ግን ዞሮ ዞሮ የሀገር ውስጥ ስራዎችን መጎዳት የለባቸውም። ሌላ በርካታ ሰዎች አሉ እኔን ተክቶ ሊሰሩ የሚችሉ እና ከዛ አንጻርም መታየት ነው ያለበት የሚል አስተያየት ነው ያለኝ።
አቶ ሰለሞን በድጋሚ እንኳን ደስ አለዎት። ጊዜዎትን ሰጥተው በተባበሩት መንግስታት ድርጅት የአስተዳደር ፍርድ ቤት የግማሽ ጊዜ ዳኛ ሆነው በተሾሙበት ውስጥ ስለሚሰሯቸው ስራዎች እና አጠቃላይ የስራ ሂደቱ ምን እንደሚመስል ስላብራሩልን በጣም እናመሰግናለን።
እኔም በጣም አመሰግናለሁ ስለሰጠሽኝ እድል።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ቀጣዩ ዘገባ ደግሞ ስለ አንጋፋው የድሬዳዋ የሰርከስ ቡድን በጥቂት ይነግረናል። ምንም እንኳን ይሄ ቡድን የተለያዩ ተግዳሮቶች ቢገጥሙትም ወጣቶችን በስነ ምግባር በማነጽና ታታሪነትን በማስተማር ረገድ አስተዋጽኦ እያደረገ ይገኛል። የአጃንስ ፍራንስ ፕሬስን ዘገባ የምታሰማን ደግሞ ጽዮን ግርማ ናት።
በምስራቅ ኢትዮጵያ የሚገኘው ድሬዳዋ ሰርከስ ምንም እንኳን ከፍተኛ የግብዓት እጥረት ቢኖርበትም ወጣቶችን ስነ ምግባርና ጠንካራ ሰራተኝነትን የሚያስተምር ሲሆን ዓለም አቀፍ ክብር ባላቸው ፌስቲቫሎች ላይ እውቅና ማግኘት ችሏል። የሰርከሱ የኪነ ጥበብ ዳይሬክተር እንዳለ ኃይሌ በሱ ስር የሚሰለጥኑና ትልቅ ደረጃ ለመድረስ የሚጓጉ 35 ወጣቶች አሉት። ከነዚህ ውስጥ በእድሜ ትንሹ 5 ዓመቱ ሲሆን አብዛኞቹ ግን በ20ዎቹ የእድሜ ክልል ውስጥ የሚገኙ ናቸው። ክብ ቀለበቶችን ከጓደኛዋ ጋር እየተወራወረች ያገኘናት የ18 ዓመቷ ወጣት ናርዶስ አዊልቱ በሰርከስ ውስጥ ስላሳለፈችው በርካታ ዓመታት በፍቅር ትናገራለች።
አንደኛ ጥሩ ስነ ምግባር ይዘን እንድናድጋግቱናል። ሁለተኛ በትምህርትም እንድንጠናክር ያደርገናል። በቃ በሁሉም ነገር ለኔ።
እዚህ ቡድን ውስጥ ለሚሰሩ አብዛኞቹ ወጣቶች ሰርከስ ህይወታቸው ነው። በአንድ ወቅት የኢኮኖሚ ማዕከልና የኢትዮጵያ ትልቋ ከተማ የነበረችው ድሬዳዋ ለመፈጠሯ ምክንያት የነበረው የባቡር መስመር ችግር ውስጥ ሲወድቅ ድሬዳዋ ቀዝቅዛለች። ወጣቶችን ችግር ውስጥ እንዳይገቡ የሚጠብቅና የሚያዝናና ብዙም አማራጭ በከተማዋ የለም። ሰርከሱን እንደ አውሮፓውያን አቆጣጠር በ1997 ዓ.ም ከመሰረቱት መካከል አንዱ የሆነው እንዳለ የሰርከስ ቡድኑን አስፈላጊነት እንዲያስረዳል።
ካልባሌ ቦታ ኢየሱስ ከመያኖራቸው አብዛኛውን ስፖርቱን እንዲከታተሉ ሰርከስን እንዲወዱ በዲሲፕሊን እንዲያርጉ አርገናል። እንዳያችሁት አካባቢው ላይ ድራግ የሚጨሱ የሚቀም አለ። እኛ ጋር ግን እዚህ ጋር ዲሲፕሊን ነው።
የሰርከስ ቡድኑ አባል ለመሆን ምንም አይነት ክፍያ አይጠይቅም። እንዳለም ለሰርከስ የሚሰለጥኑ ወጣቶችን ለመመልመል ምንም አይነት ችግር እንደሌለበት ይናገራል።
ማቴሪያል ላይ ነው ከፍተኛ ችግር ያለበት። ማቴሪያል ብናገኝ ኖሮ የበለጠ እንተናል። አሁን ማቴሪያሉን የምታገኘው ከውጭ ነው። ኮስቱ ትንሽ ከፍ ይላል። ያንን ለመግዛት ደግሞ አቅም የለም።
አብዱል ደፋር ራህማቶ የ24 ዓመት ወጣት ሲሆን የሰርከስ ቡድኑን የተቀላቀለው ገና የ6 ዓመት ልጅ እያለ ነው። አሁን የእጅ በእጅ አክሮባትን ጨምሮ በተለያዩ ከፍተኛ ደረጃ ጂምናስቲኮችና ስነ ምግባር ሰልጥኗል። በልጅነቴ ሌሎች ህጻናት ሲጫወቱ እኔ ግን የሚስበኝ አክሮባት ነበር የሚለው አብዱል ደፋር አሁን የሚተዳደረው ሰርከስ በማሳየት ሲሆን ስኬታማ ለመሆን የሄደበት መንገድ ግን ረጅምና አድካሚ መሆኑን ይገልጻል።
ዲሲፕሊን ወሳኙ ነው። ያው ሃይ ፐርፎርመር ብትሆን ያለ ዲሲፕሊን ዋጋ ሊኖር አይችልም። አንደኛ የሚያስፈልገን ነገር ዲሲፕሊን ነው። ሁለተኛ ሃርድ ወርክ የሚያስፈልገናል። ያው ኖርማሊ ባንኪንግ ትሬዲንግ ስናደርግ ወደ ኖርማል ፐርፌክት ሆኖ እንድንሰራው በትንሹ ከ3 አመት በላይ ይፈልጋል ትሬዲንግ ማለት ነው።
ድሬዳዋ ሰርከስ ቻይናና ሩሲያን ጨምሮ በታላላቅ ፌስቲቫሎች ላይ ተካፍሎ ሽልማት አግኝቷል። እንደ አውሮፓውያን አቆጣጠር በ2019 እርስ በርስ በመቀጣጠል ባሳዩት ትዕይንት አብዱራሂምና አበበ በሞንቴ ካርሎ ዓለም አቀፍ ፌስቲቫል ላይ የሚደረገውን ታዋቂውን የአዲሱ ትውልድ ውድድር ጨምሮ 7 ሽልማቶችን አግኝተዋል። ከ4 ዓመት በፊት ደግሞ በተመሳሳይ ዘርፍ ረመዳንና ቢኒያም በፓሪስ በተካሄደው 36ኛው የሰርከስ ፌስቲቫል ላይ ተካፍለው የነሐስ ሜዳሊያ አግኝተው ነበር። ዓለም አቀፍ ጉዞዎች የድሬዳዋ ሰርከስ ብቸኛው የገቢ ምንጭ ናቸው። ነገር ግን ያገኙት ስኬት የድሬዳዋ ሰርከስ መስራች አብዛኛውን ድጋፍ የሚያገኘው በውጭ የሚኖሩ ሰዎች ከሚያደርጉለት ልገሳ ሲሆን ተጨማሪ ድጋፍ እንዲደረግለት ጥሪ ያቀርባል። በጃንስ ፍራንስ ፕሬስ ለተጠናቀረው ዘገባ ጽዮን ግርማ ዋሽንግተን ዲሲ።
ጽዮን ግርማ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ኬንያ ይወስድናል። በኬንያ የስነ ተዋልዶ ጤና ላይ የሚያተኩሩ አውታሮች ለተጠቃሚዎች እየቀረቡ ይገኛሉ። ከነዚህ መካከል አንዱ የወጣቶች የግብረ ስጋ ግንኙነትን በተመለከተ በቂ እውቀት እንዲኖራቸው የሚያግዘው አገልግሎት ነው። ስለዚህ አገልግሎት ስመኝሽ ቆየ ባጭሩ ትነግረናለች።
ኬንያ በቅርቡ ይፋ ያደረገችው ብሔራዊ መረጃ እንደሚያሳየው ከአምስት ታዳጊ ልጃገረዶች መካከል አንዷ በ19 ዓመቷ እናት ትሆናለች። በአስራዎቹ ዕድሜ ውስጥ በሚገኙ ታዳጊዎች እርግዝና ኬንያ በዓለም በሶስተኛ ደረጃ ላይ ትገኛለች። በመሆኑም የእርዳታ ቡድኖች የወሲብ ትምህርት በዲጂታል መንገዶች በማቅረብ ችግሩን ለመቅረፍ እየሞከሩ ነው። በስዋሂሊ ቋንቋ ኔናና ቢንቲ ወይም ወደ አማርኛ ሲመለስ ከአንድ እህት ጋር ተነጋገሩ የተሰኘው የሞባይል መተግበሪያ ለታዳጊዎች ስለ ስነ ተዋልዶ ጤና መረጃና ከአማካሪ ባለሙያዎች ጋር በርቀት የመነጋገር እድል ይሰጣል። ለመተግበሪያው ተጠቃሚዎችም የስልክ ቁጥሮችንም ያደርሳል። ጃኔት አዊኖ መድረኩን በተለይ ለቤተሰብ ምጣኔ ትምህርት እየተጠቀሙ ካሉ ቢያንስ 5000 ከሚሆኑ ወጣቶች መካከል አንዷ ናት።
በአካል ከማላየው ሰው ጋር ነው የምነጋገረው። ያ ደግሞ በግልጽ እንዳወራ ይረዳኛል። ከማንም ሰው ጋር ስለዚህ ማውራት አልችልም፣ ምክንያቱም አንዳንድ ሰዎች ሚስጥር መጠበቅ አይችሉም።
የአንድ ልጅ እናት የሆነችው ቨርጂኒያ ሙቺራ መተግበሪያው እየሰጠ ያለው የስነ ተዋልዶ ጤና መረጃ ለእሷም ይጠቅማት እንደነበር ትገልጻለች።
እናቴና አባቴ ስለዚህ ጉዳይ ሊያስተምሩኝ የሚችሉ ሰዎች አልነበሩም። የምንገናኘው ለምግብ ጠረጴዛ ላይ ስንቀመጥ ነው። ከዚያ ሁሉም ወደ የአቅጣጫው ይሄዳል። ስለ ሌላ ነገር ሊያወሩ ይችላሉ፣ ስለ ስነ ተዋልዶ ጤና ግን አያወሩም። ስለዚያ ጉዳይ ለእኔ ምንም አይነግሩኝም።
የኬንያ ጤና ጥበቃ ሚኒስትር በመስከረም ወር ያካሄደው ጥናት እንደሚያሳየው በስነ ተዋልዶ ጤና ላይ ያለው የመረጃ እጥረት በአስራዎቹ ዕድሜ ውስጥ ያሉ እርግዝናዎች እንዲባባሱ አስተዋጽኦ አድርጓል። ባለሙያዎች እንደሚሉትም አብዛኞቹ ታዳጊዎች ስለ ወሲብና ስለ ስነ ተዋልዶ ጤና ከቤተሰቦቻቸው ጋር ማውራት ይፈራሉ። ሪታ አቦኞ የስነ ተዋልዶ ጤና መረብ ውስጥ የሚያገለግሉ ሲሆን ይህን አይነት መረጃ ማግኘት ግን ችግሩን ለረጅም ጊዜ ለማስተካከል ሊረዳ ይችላል ይላሉ።
አብዛኞቹ የሚደውሉት ደንበኞች እድሜያቸው ከ10 እስከ 17 የሆኑ ታዳጊዎች ከሆኑ ማወቅ የሚፈልጉት ስለ የወር አበባ ጉዳይ ነው። ሌሎች ለእርግዝና የማይጋለጡበት ጊዜ የትኛው እንደሆነ ለማወቅ ይፈልጋሉ። አንዳንዶች ደግሞ የወሊድ መቆጣጠሪያ ሊኖረው ስለሚችለው ተጽዕኖ ለማወቅ ፈልገው ይደውላሉ።
የክልሉ ባለስልጣናት ወጣት እናቶችን በሚጠቅሙ ፕሮግራሞች ውስጥ እንዲረዱ በማህበረሰብ ውስጥ የሚገኙ ወጣቶችን እያሰለጠኑ መሆናቸውን ይገልጻሉ። ክርስቲን አዱል ከነዚህ የማህበረሰብ ጤና በጎ ፈቃደኛ አገልጋዮች ውስጥ አንዷ ናት።
አንዳንዶቹ ወደ ትምህርት ቤት መመለስ ስለሚፈልጉ ወደ ትምህርት ቤት እንወስዳቸዋለን። ሌሎቹ ትምህርት መቀጠል እንደማይችሉ ስለሚናገሩ የሙያ ስልጠና እንሰጣቸዋለን። አንዳንዶቹም ተቀጥሮ ስለመስራትና የራስን ንግድ ስለመጀመር ይማራሉ።
የኬንያ ጤና ጥበቃ ሚኒስትር በጉርምስናና ወጣትነት እድሜ የሚገኙ ሊያጋጥሟቸው የሚችሉ የስነ ተዋልዶ ጤና ችግሮችን ለመቅረፍና ሌሎች ጉዳዮችንም ያካተተ የ10 ዓመት ብሔራዊ የስነ ተዋልዶ ጤና ፖሊሲ በሐምሌ ወር ላይ አጽድቋል። ልክ እንደ ኔናና ቢንቲ ያሉ እንቅስቃሴዎችም በመጪዎቹ ዓመታት የታዳጊዎችን እርግዝና ለመቆጣጠር የሚደረገውን ጥረት ያበረታታል ብለው ባለስልጣናት ተስፋ ያደርጋሉ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማሪ ደግሞ በቅንብሩ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት።